On a Thursday evening in Jerusalem,
ባሙስ በፋሲካ ዋዜማ ኢየሱስ ደቀ መዛሙርቶቹን ኢየሩሳሌም ክፍል ውስጥ ለፋሲካ እራት ወሰዷቸው። የተቀላቀሉ ሰዎች ይህ ማዕድ አንድ ቀን የመጨረሻው እራት እንደሚባል አላወቁም ነበር። ቢያውቁ ኖሮ ምናልባት ያነቡ ነበር። የነሱ አለቃ ግን የጌቴሰማኔና የጎልጎታ ስቃይ በቅርቡ እንደሚጀምር አውቆ ነበር። ባለማችን ታሪክ ውስጥ የጨለማው ጊዜ አይቀሬ ነበር። ሆኖም ግን የኢየሱስ ለነሱ እንደዚህ አላቸው፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፌያለሁ። ዛሬ በግርግር እና እርግጠኛ ባልሆንበት ዘመን ነው የምንኖረው። ጌታ ለሄኖክ የተባለበትን ጊዜ የኃጢአተኝነት እና የብቀላ ጊዜ ብሎ ነግሮታል። መከራ እና አስቸጋሪ ቀናት ከፊታችን ሊኖሩ ይችላሉ። ቢሆንም የምንደሰትባቸው ምክንያቶች አሉን። በመጨረሻው ዘመን ነው የምንኖረው። እግዚአብሔር የሱን ቤተ ክርስቲያን እና መንግሥት ወደ ምድር የመለሰው ለሱ ልጅ ዳግመኛ ምጣት ነው። ፕሬዚዳንት ቦይድ ኬ ፓከር ስለ ልጅ ልጆቻቸው እና ስለሚኖሩበት አስቸጋሪ ሁኔታ እንደዚህ ተናግረዋል። እሳቸው እንደዚህ ያሉ፣ በሕይወት ዘመናቸው ብዙ ነገሮች ይመጣሉ ያያሉ። አንዳንዶቹ ጥንካሬያቸውን ይጫኗቸዋል፣ እምነታቸውን ያረዝሙታል። ግን በጸሎት እርዳታ እና ምሪት ከጠየቁ በጠላት ነገሮች ላይ ሁሉ ኃይል ይሰጣቸዋል። ቀጥሎም ይህንን ጨመሩ፣ በስልጣኔ ላይ ያለው የሟችነት ዋካ ራሱ በሚያዘቅጥ ላይ መመርኮዝ አለበት። ቢሆንም ግን የወደፊቱን ኑሮ እኔ አልፈራም። ወንድምና እህቶች፣ የወደፊት ኑሮን መፍራት የለብንም። የተስፋ እና የጥሩነት ደጋፊዎች መሆን አለብን። እግዚአብሔር ከኛ ጋር ነውና። ከመጀመሪያዎቹ በጋሊሊ ከተመዘገቡት ኢየሱስ አዲስ ለተጠሩት ደቀ መዛሙርቶች ከሰጣቸው ትምህርቶች ውስጥ አትፍሩ የሚል ነበር። የአገልግሎቱ ጊዜ እነዚያን ትምህርቶች ብዙ ጊዜ ደጋግሞላቸዋል። በእኛ ጊዜ ለሚኖሩ ቅዱሳን አዳኝ ይህንን ብሏል፣ የጥሩ ደጋፊ ሁኑ እናም አትፍሩ፣ እኔ ጌታ ከእናንተ ጋር ነኝና ከጎናችሁ ቆማለሁ። ጌታ በቤተ ክርስቲያኑ እና በሕዝቦቹ ጎን ደህንነትን ለመጠበቅ ዳግመኛ እስኪመጣ ይቆማል። በጽዮን ሰላም ይኖራል፣ እርሱ ተናግሯልና። በጽዮን ላይ የሚደረገው ስብሰባ ምን አልባት ለመከላከያ እና ከነጎድጓድ ለመጠለያ እና በምድር ከሚመጣው ሁሉ ቁጣ ለመሸሸጊያ ይሆናል። ቤተ ክርስቲያኒቷ ለአባላቶቿ የደህንነት ምሽግ ናት። ምንም እንኳን የሆነ ነገር ሁኔታዎች በዓለም ላይ አበሳጭ ሲሆኑ፣ ታማኝ የኋለኛ ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን አባላት በጽዮን መጠለያ ያገኛሉ። ጌታ ገልጿል፣ የማንም እጅ ሳይነካው ከተራራዎች የሚወርድ ድንጋይ ምድርን እስኪሞላ ድረስ ይወርዳል፣ እናም የትኛውም የሰው ኃይል አያቆመውም። ኃይል እግዚአብሔር የዚህ ሥራ ደራሲ እና ኢየሱስ ክርስቶስ ዋናው የማዕዘን ድንጋይ ስለሆነ። ኔፊ በራእዩ በመጨረሻ ቀን የእግዚአብሔር በግ ኃይል ቤተ ክርስቲያን ቅዱሳንን በምድር ገጽ ላይ ሁሉ በተበተኑ የጌታ የቃል ኪዳን ሕዝቦች ላይ የእግዚአብሔር በግ በኃይል ሲወርድ ተመለከትኩ ብሎ ተናግሯል። ሁላችንም እና ቤተሰባችን በእግዚአብሔር ኃይል ጋሻ ልንከለል እንችላለን። ለኋለኛው ቀን ቅዱሳን ለኢየሱስ ክርስቶስ ቤተ ክርስቲያን ታማኝ ሆነን ስንኖር እና መንፈስ ቅዱስ መሪያችን የምናደርግ ከሆነ ፈተናዎች ሊመጡ ይችላሉ። በእኛ ላይ እና በአካባቢያችን በሚያጋጥሙን ነገሮች ላንረዳቸው እንችላለን ይሆናል። ግን እነዚያን ቅዱሳን በየዋህነት በጸጥታ በጌታ የሚያምኑ ምሪት እና ጥንካሬ ለሕይወታቸው ፈተናዎች ሁሉ ይሰጣቸዋል። ፍላጎታችን ጌታን ማስደሰት ሲሆን በውስጣዊ ሰላም እንባረካለን። በመጀመሪያው የመመለስ አካባቢ የቤተ ክርስቲያኒቷ አባላት ብዙ አስከፊ ፈተናዎች አጋጥመዋቸው ነበር። ፕሬዚዳንት ብሬጌም ያንግ ይሄንን አሉ። በነውጠኞች በሞትና በጥፋት ስንከበብ አላውቅም፣ ግን በመንፈሴ ደስታ ይሰማኛል። አሁን እንደሚሰማኝ ተስፋ ሊጨልም ይችላል፣ ግን የማውቀው ውጤቱ ለእውነት ምንጭ እና ጽድቅና ለሚሹ ጠቃሚ ይሆናል። የኔ ሚስዮናዊ ጓደኛዬ ፖል ጥሩ ደጋፊ የሚደግፍ ነበረ። እንደ ወጣት አባት የተለያዩ መከራዎች አጋጥመውት ነበር። መከራዎች ቢከሰቱበትም ሌሎችን በደስታና በጥሩነት ማገልገሉን ቀጠለ። አንዴ በቢሮዬ ውስጥ ገብቶ በዊልቸር ላይ ተቀምጦ ይህንን አለ። ሕይወት በሞተር በሚመስል በሚሰራ ዊልቸር ላይ ይጀመራል። ሁሌ አስታውሰዋለሁ። ከመሞቱ ትንሽ ዓመት በፊት በዊልቸር ላይ ተቀምጦ የኦሎምፒክ ችቦን ይዞ በመቶ የሚቆጠሩ ባድናቆት ሲደግፉት፣ ልክ እንደዛ እንደሚቀጣጠለው እሳት የፖል እምነት ጨለማ አያውቅም። በብሬጌም ያንግ ዩኒቨርሲቲ ተማሪ በነበርኩበት ሰዓት ከሚስዮናዊ አገልግሎት ከተመለሱ ብዙ ሚስዮናውያን ጋር ኖሬያለሁ። ጓደኛዬ ብሩስ ምናልባት ከማውቃቸው ሰዎች ሁሉ ደግ አሳቢ ነበር። ስለ ሰዎች ወይንም ሁኔታዎች አሉታዊ ነገሮችን ሲያወራ ሰምቼው አላውቅም። የእሱ ጥሩነት ደጋፊ በጌታ ላይ እምነት እና የእሱ ወንጌል እውነተኛ ላይ ፈሷል። በአንድ ቀዝቃዛ እና የክረምት ቀን የኔ ሌላኛው ጓደኛ ኢቶም በዩኒቨርሲቲው ቅጥር ግቢ ውስጥ ይራመድ ነበር። ከጠዋቱ አንድ ሰዓት ብቻ ነበረ ግቢ፣ ግን ጨለማ እና እርጭ ያለ ነበር። ከባድ በረዶ እየጣለ ነበር ከውርጫማ ንፋስ ጋር። እንዴት የሚያስጠላ አየር ብሎ ቶም አሰበ። እየተራመደ ሳለ በጨለማ እና በበረዶ ውስጥ የሚያንጎረጉር የሰው ድምፅ ሰማ። በእርግጠኝነት ከበረዶ ውስጥ ሁሌም አወንታዊ የሆነ ጓደኛ ብሩስ ብቅ አለ። እጁን ወደ ሰማይ ዘርግቶ የብሮድዌውን ኦክላሆማ የሚለውን መዝሙር ነበር የሚዘምረው። ኦ እንዴት ደስ የሚል ጠዋት ነው! ኦ እንዴት ደስ የሚል ቀን ነው! ደስ የሚል ስሜት አለኝ። ሁሉም ነገሮች የምፈልገው መልኩ እየሄዱ ነው። ያ በጨለማ ይዘምር የነበረ ድምፅ ለእኔ የእምነት እና ተስፋ ተምሳሌት ሆኗል። በጨለማ ዓለም ውስጥ ራሱ እኛ የኋለኛው ቀን ቅዱሳን በደስታ ልንዘምር እንችላለን። የሰማይ ኃይል ከእግዚአብሔር ቤተ ክርስቲያን እና ሕዝቦች ጋር መሆኑን በማወቅ የሚያምር ጠዋት ከፊታችን አለ ብለን በእርግጠኝነት መደሰት እንችላለን። የሺህ ዓመቱ ውልደት የእግዚአብሔር ልጅ ከምዕራብ ተነስቶ ምድር እንደሚገዛ ሁላ በዓለም ታሪክ ውስጥ ሁለት ስለሚያምሩ ጠዋቶች እናገራለሁ። በ1820 በልክ በሚያምር ጠዋት በፓላማሪያ ኒውዮርክ ዮሴፍ ስሚስ የሚባል ወጣት በአንድ ጫካ ውስጥ ገብቶ ለመጸለይ ተንበረከከ። ለጸሎቱ መልስ የአባቱ እና የልጁ መገለጥ የኢየሱስ ክርስቶስ ቤተ ክርስቲያን ዳግም እንዲመለስ አደረገ። የሚያምር ጠዋት አስታውሳለሁ። ሌላ ከ2000 ዓመት በፊት በግንብ ከታጠረው የኢየሩሳሌም ግቢ ውጪ ፀሐይዋ በልዩ ሁኔታ በዛ ፋሲካ ጠዋት ወጣ ነበር። የተወሰኑ ሴቶች በህብረት ሆነው የተሰቀለውን ጌታ ሬሳ ለመቀባት ተስፋ በማድረግ ወደ መቃብሩ አመሩ። ሁለት መላእክቶች አግኝተዋቸው ይህንን ነገሯቸው። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም አላቸው። በኢየሱስ ክርስቶስ ድል በሞት እና በኃጢአት ላይ ምስክርነቴን እሰጣለሁ። በዘላለማዊ አባታችን የመረጥ እቅድ እና በዘላለማዊ ፍቅሩ መሰከራለው በያንዳንዱ ጧት ስንነሳ ወደ ሰማይ እያየን በእምነት እንድንበል አሁን ደስ የሚል ጧት ነው በኢየሱስ ክርስቶስ ስም አሜን።